16ን የሐዋርያት መጽሐፍን ያው በተለያየ ጊዜ እየተመለከተን ነው ያለነው። ዛሬ አብረን የምንመለከተው የወንጌል አሽክላ በሚል ከዚህ መጽሐፍ እግዚአብሔር ያስተማረኝን እና ለእናንተ ዛሬ ደግሞ ለመናገር እግዚአብሔር ስለፈቀደልኝ የእግዚአብሔር ስም የተመሰገነ ይሁን። ምናልባት ርእሱ እዚህ ላይ እንትን ቢል ሚሚ እዚህ ላይ አርገው ሶሪ አስቀድሜ ባለመንገሬ የወንጌል አሽክላ በሚል ነው የምንመለከተው። መጽሐፍ ቅዱስ ያዘን የሐዋርያት ሥራ ምዕራፍ 13ን አንድ ክፍል ላይ እናነባለን ከቁጥር 6 ጀምሮ። ደሴቲቱንም ሁሉ እስከ ጳፋ በዞሩ ጊዜ በርያሶስ የሚሉትን ጠንቋይና ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው አገኙ። እርሱም አስተዋይ ሰው ከሆነው ሶርጊዮስ ጳውሎስ ከሚባለው አገረ ገዢ ጋር ነበር ይላል። ይህም በርናባስንና ሳኦልን ወደ እርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ። ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጎማልና አገረ ገዢውን ከማመን ሊያጣምም ፈልጎ ተቃወማቸው። አሁን በዚህ ባለንበት ዘመን በብዛት ያለ ልዩነት ዓለምን በተለያየ ሸቀጣ ሸቀጥ እየረዳች ያለችው የመጀመሪያዋ ብቸኛዋ አገር ቻይና ነች። ሁላችን እንደምናውቀው በማንኛውም ቦታ ባደጉ አገሮች፣ ባላደጉ አገሮች፣ እንደዚሁም ደግሞ ድሆች በሚባሉ አገሮች ሁሉ ያላቸውን ሸቀጥ ምን እያደረጉ ነው ያሉት? እየቸረቸሩ ይገኛሉ። በጣም የሚገርመው ነገር እነዚህ ቻይናዎች የሚሰሩት ማንኛውም አይነት ነገር ቀለሙ አንድ አይነት ነው እና ሁሉም የትም አሜሪካ የሚሸጠው፣ አፍሪካ የሚሸጠው፣ አውሮፓ የሚሸጠው ቀለሙ አንድ አይነት ነው። ነገር ግን ልዩነቱ አለው። ያ ልዩነቱ ምንድን ነው? ጥራቱ ግን የተለያየ ነው። ጥራቱ የተለያየ ነው። ሁላችን ይሄንን ነገር የምናውቀው የምንረዳው ጉዳይ ነው። ይሄንን እኔ በማስብበት ሰዓት እነዚህ ሀገሮች በቀለም ይመሳሰላሉ እንጂ ጥራትን በተመለከተ ግን በጣም የተለያየ ነገር ነው ያለው። ወደዚህ ወደ ሐዋርያት መጽሐፍ በምንሄድበት ሰዓት ይሄ ግብረ ሐዋርያ በጣም ልዩ አይነት የወንጌል አገልግሎት የተሰጠበት መጽሐፍ ነው። በማንኛውም ዘመን ያልተደረገ በጣም የተለየ ኃይለኛ የሆነ የወንጌል እንቅስቃሴ የተደረገው በዚህ በግብረ ሐዋርያት መጽሐፍ ውስጥ ነው። ጥቂቶቹን ብንመለከት ቃሉን የተቀበሉ ሰዎች የተጠመቁ፣ እንደዚሁም ደግሞ በሐዋርያት ትምህርት ስር የሚሄዱ ህብረት የነበራቸው፣ እንጀራን በአንድ ላይ የሚቆርሱ፣ በጸሎት የሚተጉ ሰዎች ነበሩ። ይሄ የነበራቸው ህይወት በጣም አስገራሚ ስለሆነ እነሱ ሳይመሰክሩና ሳይናገሩ የተለያየ ድንቅና ተአምራት ይደረግ ነበር። የመጀመሪያዎቹን ምዕራፍ በምንመለከትበት ሰዓት ያለው እውነት የሆነው ነገር ይሄ ጉዳይ ነው። ኃይለኛ የሆነ የወንጌል ስርጭት በሰዎች ህይወት ላይ ያመጣው ተጽዕኖ በመንፈሳዊ ህይወታቸው ይሆን፣ በኑሯቸው ይሆን፣ በአገልግሎታቸው ይሆን በጣም የተለወጡበት ጊዜ ነበረ። እርስ በርሳቸው የነበራቸው ፍቅር እንደዚሁም ደግሞ
በሐዋርያት ትምህርት ስር የሚሄዱ ነበሩ። ሐዋርያቶች የሚያስተምሯቸው ነገር ይሰማሉ፣ በተግባርም ደግሞ ያደርጋሉ። እና የነበረው እንቅስቃሴ በጣም ኃይለኛና ከፍተኛ ነበር። በህብረት መሆን አስፈላጊ ነገር ስለሆነ ሲጸልዩም እንኳን በህብረት ነበር የሚጸልዩት። አብረው ሲገናኙ ብቻ ሳይሆን ሳይገናኙም እንኳን የነበራቸው ህብረት አስገራሚና አስደናቂ እንደሆነ ይሄ መጽሐፍ ይነግረናል። ጥራቱ በጣም የተረጋገጠ ነበር። መንፈሳዊ ማንነታቸው እነሱ ያመኑ ሰዎች ብቻ ሳይሆኑ ያላመኑ ሰዎችም እንኳን ይመሰክሩላቸው ነበር። እነዚህ የእግዚአብሔር ሰዎች ናቸው፣ እግዚአብሔር በመካከላቸው ይሰራል እያሉ የሃይማኖት ሰዎችም እንኳን ይመሰክሩላቸው ነበር። በእንደዚህ አይነት ሁኔታ ይሄ ነገር እየሄደ ባለበት ጊዜ፣ እንቅስቃሴው በጣም እያየለ በሄደበት ጊዜ ሌላ አንድ የሚበርዝ ነገር በመካከላቸው ገባ። የሚያስታቸው ነገር በመካከላቸው ገባ። ዛሬ እኔ የምናገረውን ዛሬ የማካፍላችሁን ይህንን ቃል በቀላሉ ለመናገር በጣም አስቸጋሪ እንደሆነ አውቃለሁኝ። ግን ተጠሪነቴ ለጌታ ስለሆነ፣ ጠያቄ ጌታ ስለሆነ የእግዚአብሔር ቃል የሚለውን ነገር በግልጽ ነው የምንነጋገረው። እግዚአብሔር በሰጠኝ ኃይልና አቅም እውነት የሆነው የእግዚአብሔር ቃል ምን እንደሆነ ይሄንን መጽሐፍ መሰረት በማድረግ እንመለከታለን። በሐዋርያት ዘመን ወንጌሉ እየተበረዘ መጣ። ወንጌል ኃይል ያለው ሆኖ ሳለ ነገር ግን ምንም ነገር ማድረግ በሕይወታቸው አልቻለም ነበር። የዚህ ወንጌል ባለቤት ኢየሱስ ክርስቶስ ነው። ወንጌል የቤተ ክርስቲያን ሀብት አይደለም። ቤተ ክርስቲያን ያዘጋጀችው ነገር አይደለም። የእግዚአብሔርን ቃል ስለ ወንጌል በምንመለከትበት ሰዓት ወንጌል ማለት ራሱ ክርስቶስ ኢየሱስ ማለት ነው። ይህንን የክርስቶስ ሐሳብ የሆነውን ነገር ምን እየሆነ መጣ? እየተሸረሸረ በማይሆን ሁኔታ ውስጥ ብዙ ድንቅና ተአምራት ተደርጎ በአንድ ቀን እንኳን ወደ 3000 የሚሆኑ ሰዎች ተጠምቀው ትልቅ ሪቫይቫል ተደርጎ በነበረበት በዛ ዘመን እንደዚህ አይነት ነገር መጣ። ይገርማችኋል። እና ሲሳትና ሲመለጥ አይታወቅም የሚባል አነጋገር አለ። በመንፈሳዊ ሕይወት ሰዎች ሲስቱና እንደዚሁም ደግሞ ዱሮ የነበረው ጸጉራችን ሲያልቅ ትዝ አይለንም፣ አናስታውሰውም። ልክ እንደዚሁ በሐዋርያት ዘመን እንደዚህ አይነት ነገር ሆነ። በጣም የሚያሳስቱ ለእግዚአብሔር ክብር ያልሆነ፣ ለሰው በረከት ያልሆነ በጣም አሳዛኝ የሆነ ነገር ይደረግ ነበር። ይሄ የወንጌል አሽክላ የሆነ ነገር በመካከላቸው መጣ። ታላቅ መንፈሳዊ ነገር በሚደረግበት ቦታ የሚመስል ነገር እውነት ሳይሆን የሚመስል ነገር መጣ። እነዚህ ቻይናዎች በቀለም ነው የሚያታልሉን፣ በቀለም ያታልሉናል። እና አሜሪካንም እኮ የሚሸጠው ቀለሙ እንደዚህ ነው እንላለን፣ ግን ስንጠቀምበት ግን ልዩነቱ የበለጠ ይታወቀናል። ዘማሪ ፓስተር ተስፋዬ ጋቢሶ በዘመረው በአንድ መዝሙሩ ላይ ምን አለ? መሳይ አጭበርባሪ ብሎ የዘመረው መዝሙር አለ። መሳይ አጭበርባሪ። የቻይናዎቹ ቀለሙ ነው የሚያጭበረብረው፣ ግን ሲታጠብ እጥር ይላል። እና እንዴት ጠበበኝ እንላለን። ወዲያው በቃ የሚቀደድና የማይረባ ነገር ይሆናል። ይሄንን ነገር ይሄ ወንድማችን አይቶና ተመልክቶ ነው እነሱ በነበሩበት ጊዜ የነበረውን ነገር አይቶ እግዚአብሔር የሰጠው ነገር ነው። መሳይ አጭበርባሪ ቋንቋው አለን። የመንፈሳዊ የሆነው ነገር ይነገራል፣ ግን ተግባራዊ የሆነ የህይወት ምስክርነት የኑሮ ምስክርነት በጣም የጠፋበት ስለሆነ በጣም አጭበርባሪ ነው ብሎ ተናገረ። የወንጌል አባቶች ይሄን ነገር ሲናገሩ መሳይ ተገዳዳሪ ብለውታል። መሳይ ተገዳዳሪ። ይሄን የሐዋርያት ሥራ መጽሐፍ ስናጠና መንፈሳዊ የሚመስሉ ነገሮች ናቸው፣ ግን ውጤቱ ግን በጣም የሚያሳዝን ነው መሳይ ተገዳዳሪ እውነተኛ ከሆነው ከእግዚአብሔር ከመንፈስ ቅዱስ እንድንርቅና ያንን አፕሪሼት እንድናደርግ እግዚአብሔርን ማዕከል ሳይሆን ሰዎችን ማዕከል አድርገን የምናደርገው አይነት እንቅስቃሴ ነበር በዚህ በሐዋርያት መጽሐፍ ውስጥ። ስለዚህ በጣም ትልቅ አሽክላ በመካከላቸው ገብቶ ነበር። ወንጌል ሳይደክም ያደከሙት ወንጌልን ለማሰራጨት ሳይሆን ግን የራሳቸው የሆነውን ፍላጎት ለማድረግ ምን ያደርጉ ነበር? ይሯሯጡ ነበር። እኔ ይሄንን እንቅስቃሴ ምን ብየዋለሁ? መሳይ አወናባጅ ብየዋለሁ። መሳይ አወናባጅ። አንዳንድ ጊዜ መንታ የሆኑ እህትና ወንድሞች ይጠፉብናል። የትኛው ነው አየለ? የትኛው ነው ከበደ? እና የትኛዋ ነች ብርጣሉ? የትኛዋ ነች ሶፊያ ብለን ያጭበረብረናል። ልክ እንደዛ አይነት ነገር የሚያወናብድ ነገር በመካከላቸው መጣ። እግዚአብሔር ይሄንን ነገር ተመለከተና የሚመለሱበትን ነገር እግዚአብሔር አደረገ። እነዚህ የተከበሩ ሐዋርያት የጀመሩት እንቅስቃሴ መስመሩን ለወጠና ሌላ አይነት ነገር ስለሆነ በጣም የተዋረደ ሁኔታ ውስጥ ገቡ። ወገኖቼ እነግራችኋለሁ እርግጠኛ ሆኜ አሁን ክርስትና ያለበት በየቦታው በጣም በሚያዋርድ አይነት ሁኔታ ውስጥ ነው ያለ ነው። በጣም በሚያሳዝን አይነት ሁኔታ ውስጥ ነው ያለ ነው። እውነትና ትክክለኛ የሆነ ነገር የማይደረግበት አይነት ሁኔታ ውስጥ ነው ያለ ነው። ለመንፈሳዊ ነገር ያለን ቫልዩ ቤተ ክርስቲያን ብመጣ ባልመጣ እና ብጸልይ ባልጸልይ መጽሐፍ ቅዱስ ባነብ ባላነብ በሚል አይነት ሁኔታ መንፈሳዊ የሆነውን ነገር ቸል ያልንበት፣ ሌላ ደግሞ ለወደፊት እኛን የበለጠ የሚጎዳን ነገር ደግሞ በኃይል ወደኛ እየመጣ ያለንበት ዘመን ውስጥ ነው ያለ ነው። ለህይወታችን የማንጠነቀቅበት፣ ለማንኛውም መንፈሳዊ ነገር የማንጠነቀቅበት፣ ይልቁንም ከመንፈሳዊ ነገር ይልቅ ውጫዊ ለሆነው ጊዜያዊ ለሆነው ነገር እድሜያችንን ሰዓታችንን ጊዜያችንን አብዝተን የሰጠነው ለዛ ጉዳይ ነው። አስቀድማችሁ የእግዚአብሔርን ጽድቅና መንግስት እሹ ተብሎ ተጽፎ ይያለ። እነዚህ ሰዎች ግን ይሄን ነገር ሁሉ ተውት። አስቀድመው የሚፈልጉት ነገር ራሳቸው የሰሩት ራሳቸውን የሚያስተዋውቁበት እግዚአብሔር የማይወደው አይነት ነገር በመካከላቸው ሆነ። እርሱ የማይወደው ነገር ምን እንደሆነ እያንዳንዱን ነቅሰን እንመለከተዋለን። ለእግዚአብሔር አክብሮት የላቸውም። ለቃሉ ስልጣን አክብሮት የላቸውም። ለመንፈሳዊ መሪዎች ግድ የላቸውም። መንፈሳዊ ስልጣን የሚለውን ነገር በእውነት የተቀበሉ አይደሉም። በእንደዚህ አይነት ሁኔታ ነገሮች ሁሉ ምን እየሆነ መጣ? መሳት የሚባለው ነገር እየበዛ መጣ። ለመሆኑ የወንጌል አሽክላ ምንድን ነው? እና አሽክላ የሚለው ቃል
በአዲስ ኪዳን አንድ ቦታ ብቻ ነው ያገኘውት ሮሜ መጽሐፍ ላይ እሱም ከአብድዩ መጽሐፍ ላይ ተወስዶ ለምሳሌ ሐዋርያው ጳውሎስ ለማስረዳት የተጠቀመበት ቃል ነው አሽክላ ማለት ወጥመድ ማለት ነው ወጥመድ ነው በዚያን ጊዜ በእርሻ ላይ የሚገቡትን አንዳንድ እንሰሶችን ምን የሚያደርጉበት የሚይዙበት ምንድነው ወጥመድ ነው ወጥመድ ነው እና የእንግሊዘኛው በሁለት ቃላቶች ነው ይሄንን ነገር የሚጠቀመው እና ትራፕና ስኔር የሚለውን ቃል ነው እና ሁለቱም የሚያመለክተው ማጥመድና መጠመድ ላይ ስላለ ጉዳይ ነው የሚናገረው እኛ ደግሞ በአገራችን አሽክላ የሚለውን ነገር ከምስር ጋራ እናያይዝና ምስር ይመስላል ግን ምስር አይደለም ምስር ይመስላል ግን ምስር አይደለም እና ያንን ባለሞያ የሆነች ሴት በጥንቃቄ ስለምታውቀው አውጥታ ትጥለዋለች ምክንያቱም የሚረብሽ የሚያሳምም አይነት ነገርም ስላለበት ነው በዚህ በሮሜ ላይ ማዕዳቸው ምዕራፍ 11 ቁጥር 9 ላይ ማዕዳቸው ወጥመድና አሽክላ ማሰናከያም ፍዳም ይሁንባቸው ይላል የነበረውን ያንን መንፈሳዊ የሆነውን ነገር በትክክለኛ መንገድ ባለ ማድረጋቸው በተለያየ ትራፕ ውስጥ ገብተው ነበር ተጠምደው ነበር እና ያ በገበታቸው ላይ ያለው ነገር የሚያረካቸው አልነበረም ዛሬ ብዙ ሰዎች የእግዚአብሔር ቃል በሚነገርበት ሰዓት ቅንጣት ስለ እግዚአብሔር ፍርሃት ምንም አይሰማቸው እና የእግዚአብሔር ቃል ማለት ለብዙዎች በቃ ያለፈበት የእግዚአብሔር ቃል ሲመቸን ብቻ የምናነበው ሲመቸን ብቻ የምንኖረው አድርገ ነው የምናስበው በብሉይ ኪዳን በጣም ትልቅ መንፈሳዊ እንቅስቃሴ ነበረ እግዚአብሔር ይሄንን እንቅስቃሴ የሰጣቸው እሱ ነው ግን እስራኤል የሆነ ህዝብ የእግዚአብሔር ወገን የሆነ ህዝብ ምን ማድረግ የለበትም ማለ ተቃራኒ የሆነ ነገር ማድረግ የለበትም ማለ ለምሳሌ ያህል ጥንቆላ ማድረግ የለበትም መናፍስት ጠሪ መሆን የለበትም አስማተኛ መሆን የለበትም ሟርተኛ መሆን የለበትም የሚል ትእዛዝ ተሰጠ እና ዛሬ ሰዎች ይሄ የብሉይ ኪዳን ነው ይሄ ደግሞ የአዲስ ኪዳን ነው ብለን ምን እያደረግን ያለ ነው እየሰነጠቅን ነው ያለ ነው መሰንጠቅ ነው ይሄ ብሉይ ኪዳንም ሆነ አዲስ ኪዳን የእግዚአብሔር ቃል ነው አሁንም የምንጠቀምበት ነው አሁንም የምንጠቀምበት ነው እግዚአብሔር ትርጉሙን ይስጠን እንጂ ማስተዋሉን ይስጠን እንጂ ብሉይ ኪዳንና አዲስ ኪዳን የሚደጋገፉ አብረው ያሉ ነገሮች ናቸው ይሄ በብሉይ ኪዳን የተነገረው ጥንቆላ መናፍስት ጠሪነት ሟርተኝነት የሞተን ሰው መሳብ ያለ ነገር በእስራኤል ዘንድ በጭራሽ መኖር የለበትም ነው ያለው እግዚአብሔር ይሄንን ነገር ተናግሯል መኖር የለበትም አለ አንድ ጊዜ አንድ ሰው እኔ ሁሉን ነገር እየቀደስኩ ነው የምበላው የሚል ነበር እና ከአንዲት እህት ጋር በየሳምንት እያወራን ነበር ያለ ነው አሁን ነው ግን ወደ ሐሳብ የመጣው እና ስለዚህ እኔ ማንኛውንም ነገር እየቀደስኩ ነው የምበላው ይላል አትብሉ የተባለውን ነገር ሁሉ ሌላውንም ነገር ይሄንን የሚከታተለው አንድ ሰው ነበርና አንድ ጊዜ እስቲ አንድ ቦታ ፍራፍሬ ያለበት ቦታ እና ፍሬሽ የሆነውን ፍራፍሬ የበላን እና እንጫወታለን ብሎ ቀጠሮ ያዙ በዛ በፍሬው መካከል እያለፉ እና ብርቱካኑን እየቀነጠሱ ማንጎን እየወሰዱ አብረው እንትን ያደርጉ ነበር መጨረሻ ላይ ሰውየው ከኪሱ ማንኪያ ነገር አወጣና እዛ አካባቢ ውሾች አሉ እና የውሻውን ቁሻሻ የሆነውን ነገር ሰቀሰቀና በንካ ይሄን ደግሞ ጉረስ የመጨረሻው እንደ ዲዘርት የሚሆንልህ ነገር ነው አለ። አይ ይሄማ የውሻ ቁሻሻ ነውና እንዴት አደርጋለሁ አለ። እንዴ ሌላውን ቀድሰህ ይበላህ ከሆነ ይሄንንም ነገር ደግሞ ምን አድርገው እና ቀድሰው። መጽሐፍ ቅዱስ መጽሐፍ ቅዱስ እርስ በርሱ ምን የሚል አይደለም፣ የሚጣላ አይደለም፣ አብሮ የሚስማማ ነገር ነው። በዚህ በግብረ ሐዋርያት የተከናወኑትን እነዚህን አሽክላዎች ለወንጌል እንቅፋት የሆኑትን እነሱን እያንዳንዳቸውን ቶሎ ብለን ነቅሰን ለማየት እንሞክራለን። አንደኛው ጥንቆላ ነው። ክፍሉን እንደዚሁ የምጽፉ ሰዎች ጻፉ። ምዕራፍ 8 ከቁጥር 9 ጀምሮ እስከ ቁጥር 24 ባለው ላይ ስለ ጥንቆላ ይናገራል። ስለ ጥንቆላ በዚያን ጊዜ ይሄንን የጥንቆላ ነገር የሚያደርገው ጥንቆላ አንዳንድ ጊዜ ከሟርት ጋራም የተያዘ ምን አለው ባህሪ አለው። ሲሞን የሚያደርገው እንቅስቃሴ ነበረ። በሐዋርያት ለየት ባለ ሁኔታ ታሪካቸው ከተነገረላቸው ሰዎች መካከል አንደኛው ሲሞን ነው። እና ሲሞን በዛ በነበረበት ዘመን መንፈሳዊ እንቅስቃሴ ተመለከተ። ሪል ሆነ፣ የተጨበጠ ከሰማይ የሆነ ከእግዚአብሔር ዘንድ የሆነ የተለያዩ ድንቅና ተአምራቶች ሲደረጉ አየ። እግዚአብሔር ይመስገን ብሎ ከዛ ነገር ጋር አብሮ መተባበር ሲገባው እሱ ግን ወዳልተፈቀደ ነገር ምን አደረገ? ሄደ። በዚያን ጊዜ ቃሉን ነበር በመጀመሪያ የሚያስተላልፉት። የሐዋርያት ሥራ በእጃችን አለ፣ እንመልከተው። ምዕራፍ 8 ላይ ቁጥር 4 ለምሳሌ የተበተኑት ቃሉን እየሰበኩ ዞሩ ይላል። ቃሉን መሰረት ያደረገ እንቅስቃሴ ነበራቸው። ከዚያ አካባቢ ሂዱ እንኳን በሚባሉበት ሰዓት በሚሄዱበት በየመንገዳቸው ሁሉ የሚያስቀድሙት የሚመራቸው የእግዚአብሔር ቃል ነበር። የእግዚአብሔር ቃል ብርሃን ነው። የእግዚአብሔር ቃል መብራት ነው። የእግዚአብሔር ቃል የእግዚአብሔር የሆነውን ነገር የያዘ ወንጌል ነው። የያዘ ወንጌል ነው። ይሄንን ነበረ እያደረጉ ያሉት። ሲበተኑ ሁሉ ይሄንን ያደርጉ ነበረ። በቀጣይ ተአምራትን ደግሞ በሚያደርጉበት ሰዓት ይሄ ሲሞን ምን አለ? እኔ ታላቅ ነኝ ብሎ ምን ማድረግ ጀመረ? መጠንቆል ጀመረ ይላል። ብቻ ድንገት ብቅ አለ። ያልተለመደውን ይሄንን ጥንቆላውን ማድረግ ጀመረ። ከተማውን ሁሉ በጣም አስደነቀ ይላል። በጣም አስደነቀ፣ አስገራሚ የሆነ ነገር ነው አሉ። እንዴ ያ ሰው እንዲህ አይነት ነገር ማድረግ ጀመረ? ታናሽ እኮ ነበር። ግን እዚህ ቦታ ላይ ሲሞን ምን አለ? እኔ ታላቅ ነኝ ብሎ መጠንቆል ጀመረ። እንደ ድሮ መሰልኳቸው አለ። አሁን እኮ ተለውጫለሁ አለ። አዲስ የሆነ ነገር ወደ እኔ መጥቷል አለ። ያንን ያደርግ ነበር። ይገርማችኋል፣ የሚከተሉትም ሰዎች ነበሩ። ብዙ ሰዎች ሊከተሉት ነበር ይላል። አመኑት፣ ያደምጡትም ደግሞ ነበር ይላል። በጣም የተምታታበት ሰው ነውና ሲሞን ከዛ በኋላ አመነና ተጠመቀ ይላል። ግራ ያጋባ። እኔ ሳጠነው ምን አይነት ግራ የተጋባ ሰው ነው ያልኩት። አንድ ረሃብ በውስጡ አለ። ምናልባት እሱን ሊያሳይ የፈለገበት ነገር አለ። እና ጥንቆላውን በደንብ ሲያደርግ ብዙ ሰዎች ተሰብስበውለታል፣ ያደምጡትም ደግሞ ነበር። ግን ከዛ በኋላ ምን አለ? አንድ ሽፋን ፈለገ። ሞኝም ሳይሆን ስማርትም ነው። ሽፋን ፈለገ። ልጠመቅ አለ። እኔ እኮ ተጠምቅ ያለው እነ ሐዋርያት እንደሚያጠምቁ
እኔም ደግሞ እኮ ተጠምቄያለሁ ብሎ ጥምቀትን እንደ ካፔላ አድርጎ የራሱን ምኞት ነገር ያደርግ ነበር። ይሄ ብቻ አይደለም። ተጠምቄያለሁ አባል ሆኛለሁ ብሎ መጽሐፉን ስትመለከቱ ወደ ሐዋርያት ህብረት ሄደና አንድ ጥያቄ ጠየቃቸው። ታምራት አደርጋለሁ ለዛ ደግሞ የሚሆን ገንዘብ እንዲሰጠው ይሄንን ነገር አደርጋለሁ ብሎ ምን ያደርጋቸዋል? ፈቃድ ይጠይቃቸዋል። በቅርብ ጊዜ አንድ ወንድማችን እዛው ሁኔታው የተከናወነበት አገር ውስጥ ተገኝቶ እሱ ራሱ አይቶ ያየውን ነገር ያካፍለን ነበር። በኬንያ ውስጥ የተደረገ በጣም አሳዛኝ የሆነ ነገር ነው። በዩቲዩብ ላይ ታገኙታላችሁ። በጣም የሚያሳዝን አይነት ነገር ነው። በጣም ለረጅም ጊዜ የሚደረግ እና ፓስተር ነኝ አለ። ማን እንደሾመው አይታወቅም። እና ትልቅ ነገር አዘጋጀ። እዛ ብዙ ሰዎችን መሰብሰብ ጀመረ። እና ከእናቴ ያገኘሁት መንፈስ ነው በሚል እሱ ከመስበኩ በፊት እናትየው እዛ መድረኩ ላይ ወጣ የምትሆነው አይነት ሁኔታ በጣም የሚያስገርም ነው። ከዛ ብዙ ፓስተሮችን ሁሉ ምን አደረገ? ቀጠረ። በጣም ሰፊ የሆነ ነገር ማድረግ ጀመረ። በአገሩ ያለውን ኤፍኤም ይጠቀም ነበር። በየቀኑ ያ ነገር ይተላለፋል እና በጣም ትልቅ ተአምራት የሚደረግበት ቦታ እየተባለ ነው። ይሄ ፓስተሩ አንድ ጊዜ ራሱን ደግሞ ለወጠና ምን አለ? ነብይ ነኝ አለ። እንደገና ደግሞ ቆየና ደግሞ ዶክተር ነኝ አለ። እና እንዴት ማን ነው ዶክተር ያደረገ ሲባል ምን ይሄ ማንም ዶክተር የማይፈውሰውን እኔ እኮ እየፈወስኩ ነው አለ። እኔ እየፈወስኩ ነው፣ እግዚአብሔር አይደለም፣ እኔ እየፈወስኩ ነው አለ። በጣም ብዙ ሰዎች መከማቸት ጀመሩ። እና በውሃ ውስጥ እሱ የሆነ አንድ ኬሚካል አለ፣ በስውር ያሰለጠናቸው ፓስተሮች ሁሉ አሉ። እና በኮታቸው ስር በዛ ውስጥ እንትን ብለው ወደ ውሃ ውስጥ እጃቸውን በሚያገቡበት ሰዓት ስፒል በጣም በተለየ አይነት መንገድ የሚጠቀሙበት አለ። እና ያንን አጣብቀው ውሃ ውስጥ ደግሞ እጃቸውን በሚያስገቡበት ሰዓት ምን ይሆናል? ደም ይሆናል። እና በቃ ተፈወሰ፣ ችግሩ ወጣ ይባላል። ግን ሰውየው የያዘው ምንድን ነው? ዱቄት አለ፣ እዚህ ውስጥ ያለ ዱቄት። እና ሰው በጣም እየጎረፈ ሲመጣ አንድ ጊዜ ባላሰቡትና ባልታወቀ ሁኔታ እዛው ያሉበት ቦታ ላይ ካሜራ ተጠመደባቸው። የሚገርማችሁ እዛ ያሉት ስታፎች ሰው ሲሰበሰብ በየመካከል ላይ ይሄዱና ለምንድን ነው የመጣኸው? ለምንድን ነው የመጣሽው? ተባብለው ይነጋገራሉ። ያንን ጽፈው ፓስተሩ አለ ይሄንን ነገር ያጫወተን ወንድም ማታ ማታ የሚያጠናው መጽሐፍ ቅዱስን ሳይሆን ከሰዎች የተሰበሰበውን ያንን ነገር ነው የሚያጠናው። ፑልፒት ላይ ወጥቶ ያንን ይናገራል። ወገኖቼ ለምን ብንሞት አይሻለንም? ገንዘብ ነው የፈለግ ነው? መንገድ ላይ ቁጭ ብለን እየለመንን ብንኖር አይሻለንም? እግዚአብሔርንና የእግዚአብሔርን ፍጡር በእንደዚህ አይነት ሁኔታ የማይገባ ነገር ከማድረግ ለስም ነው። ስም እኮ ከፈለግን ትምህርት ቤት ገብተን ዶክተር ልንሆን እንችላለን፣ ሌላም ነገር ልንሆን እንችላለን። በጣም አስገራሚ የሆነ ነገር ይደረግ ነበር። ያንን ተጨባጭ በሆነ መንገድ በሚታይበት ሰዓት የነበረው ነገር በጣም ያሳዝናል፣ በጣም ያሳዝናል። ማንኛውም ሰው ፈውስንና ተአምራትን በሕይወቱ እንዲያይ እና 3-10 የሚል እሱ ራሱ ያወጣው ነገር አለ። 3-10 310 ሽልንግ ማለት ነው በኬንያ። ያንን ሚኒመም ነው ሚኒመም፣ ያንን ታመጣለሽ ሚኒመም። ልክዚ ሲሞን እንደሚያደርገው አይነት ነገር ሚኒመሙን ከዛ በላይ ደግሞ ካደረክሽ እና የሚመጣ ብዙ በረከት አለ ብለው የመንፈስ ቅዱስን ስራ የሚያወናብዱ የሚያጨበረብሩ እነዚህ ሰዎች ግን ተያዙ። መንግስት ያዛቸው። በጣም ያሳፍራል። እኔ ያደረኩት መሰለኝ እኮ ነው የምላችሁ። እኔ ያደረኩት መሰለኝ በጣም በጣም አስደንጋጭና አስፈሪ የሆነ ነገር ነው። አንደኛው ፓስተር ንስሐ ገባ። በጣም ነው የማዝነው ብሎ አለቀሰ። ኦ የሱ ትህትና በእግዚአብሔር ዘንድ በጣም የከበረ ጉዳይ ነው። ግን በምን አይነት ሁኔታ እንደተቀጠለ ግን እዛንተኑ ላይ አይናገርም። ሐዋርያትን ገንዘብ ስጡኝ እንደዚህ አይነት ነገር ላድርግ ማለት ጀመረ። ሁለተኛው ሟርት ነው። ሟርት በሐዋርያት ሥራ ምዕራፍ 16 ቁጥር 16 ላይ ምን ይላል? አስማተኝነት መናፍስትን የሚጠሩ ሙታን ሳቢዎች ናቸው። በምዕራፍ 16 ቁጥር 16 ላይ በሐዋርያው ጳውሎስ ላይ የተደረገም ነገር ነው ያለው። ክፍሉን እስቲ እንመልከተው። 16:16 ወደ ጸሎትም ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እርሷ ጳውሎስንና እኛን እየተከታተለች የመዳን መንገድ የሚነግሯቸው እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ይህንንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ። በዚያም ሰዓት ወጣ ይላል። እዚህ ቦታ ላይ የምታደርገው ይቺ ሴት ሟርት ነበር። ሟርት ሰው እንዳይሳካለት። ወገኖቼ ሰው ሊበድለን ይችላል። አይ እኔ አልበድልም የምትሉ ከሆነ እኔ ልበድል እችላለሁኝ። ሰው ስለበደለን እና በጣም ምሬት ውስጥ መግባት አስፈልገንም። ምርር ያለ ነገር ውስጥ መግባት አስፈልገንም። እዚህ ጋር የሟርት መንፈስ ነው። የሟርት መንፈስ አጭበርባሪ ነው። እነ ጳውሎስ በሚሄዱበት ጊዜ የልዑል የእግዚአብሔር ልጆች እያለች ምንድን ነበር የምታደርገው? ሞራል ነበር የምትሰጣቸው። በጣም በቃ ተከተሏቸው፣ እነሱን ተከተሏቸው። በጣም አጭበርባሪ የሆነ ነገር ነው። ጳውሎስ ተቸገረ ይላል። ከመንፈስ ቅዱስ ያልሆነ ነገር ስለነበረ ይሄ ሟርት መናፍስትን የሚጠራ አይነት ስጦታ ነው ሰይጣን የሚሰጠው። ሙታንን የሚስብና የሚያነጋግር ነው። ከጥንቆላ ጋር አብዛኛውን ነገር የሚሰራ ነው። በዚህ የሚተዳደሩ ሰዎች ነበሩ። በጣም የሚያሳዝን ነገር ነው። እሷ በምትደክመው ሰይጣናዊ በሆነ ነገር ምንም ያደረጉ የከበሩ ሰዎች ነበሩ። መናፍስትን የሚጠራ ማለት ከዚህ ከሟርት ጋር የተያያዘ እግዚአብሔር ባልፈቀደው መንገድ እምንፈልገው ነገር ማለት ነው። እግዚአብሔር እኮ እኔን ፈልጉ ብሏል። እግዚአብሔርን የምንፈልግበት መንገዱ ምንድን ነው? ቃሉ ይናገራል። ግን ከቃሉ ውጪ የሆነ መናፍስትን የሚጠሩ እግዚአብሔር ባልፈለገው መንገድ የሚያደርጉ ናቸው። ዘጸአት ላይ እንደዚሁም በኢሳይያስ መጽሐፍ ላይ በሌሎቹም ላይ ይሄ ነገር በጣም ተዘርዝሮ የምናገኘው ነገር ነው። ከድግምት ጋር የተያያዘ ነው። አንዳንድ ጊዜ ሰዎች እንጸልይ ብለው የሚጸልዩት ጸሎት የሟርት ጸሎት ነው። ይረግማሉ። ይሄንን ሰውዬ ከዚህ አጥፋልን ይላሉ። ዋው! ይሄንን ሰውዬ ግደልልን፣ አዋርደው አንከራተው ብለው የሚጸልዩ በጣም የተሳሳቱ አማኞች አሉ። እኛ የተጠራ ነው ለመመረቅ ነው። እንኳን የራሳችን ወገን የሆነውን ቀርቶ በተቃራኒ የሚመጣውን ጠላትህን እንኳን መርቀው ነው የሚለው። እርገመው ብሎ መጽሐፍ ቅዱስ አይናገርም። ግን ለዚህ ጊዜያቸውን ሰጥተው ጾም ጸሎት ይዘው የሚያሟርቱ የሚደግሙ ደጋሚዎች ዛሬ በብዙ ቦታ ብዙዎችን እያሳቱ ነው ያሉት። አብዛኛዎቹ የአእምሮ በሽተኛ ናቸው። ይሄ በጥናት የተደገፈ ነገር ነው የምነግራችሁ። አብዛኛዎቹ የአእምሮ በሽተኞች ናቸው። የመንፈስ ቅዱስን ነገር እንዳንመለከት፣ ንጹህ የሆነውን ነገር እንዳንመለከት ራሳቸውን የሚያሳዩን ብዙ ሟርተኞች አሉ። ለኔ ገንዘብን ስትሰጥ ነው ምን የምትሆነው የምትባረከው የሚሉ፣ አስራታችሁን ለኔ ላኩ የሚሉ በጣም ብዙ ሰዎች አሉ። አንድ ጊዜ አሜሪካን ሀገር አንድ ስቴት ሄድኩኝ ለማገልገል እና በጣም የማቃቸው ብዙ ሰዎች እንዳጋጣሚ እዛ ተገናኘንና ብዙ ነገር ማውራት ጀመርን እና የጸሎት ነገር ተነሳ እና ሁሉ ጊዜ ማታ ማታ የሚጸልይልን አንድ ሰው አለ፣ ግን አስቀድመን የምንሰጠው ገንዘብ አለ አሉ። እና I was confused ወይስ በደንብ አልሰማሁኝም ብዬ ምንድን ነው የምትሉት አልኩኝ። አይ አንተም ብትሞክረው ጥሩ ነው አሉኝ። ምኑን? እና ገንዘብ ትልካለ እና ወዲያው ነው የሚደርሰው፣ ከዛ በኋላ አንተ ብቻ ቴሌፎኑን ትደውላለ ሰውየው ይነግርሃል አሉ። እኔ ማን እንደሆንኩ ወንድ ልሆን ሴት ልሆን በሽተኛ ልሆን ምንም ነገር ሳያውቅ ስላንተ ይናገራል አሉ። ይገርማቸዋል እነዛ ሰዎች አሁን በቅርብ ጊዜ እንዴት ናቸው ብዬ በመጠየቅበት ሰዓት በጣም ትልቅ የሆነ ችግር ውስጥ ገብተዋል። አንድ ፓስተር በጣም ተቸግሮ ያለ አብሬው ከርሱ ጋራ የመሆንበት ጊዜ ነበረና በጣም አስቸገሩት እሱንም። እና ምንድነው የማደርገው አለ። እኔ የማላቀውን ነገር እኔ የማላደርገውን ነገር ለሰው መናገር አልችልም። በጣም ወዳጄ ነው። አብረን ከኬንያ ጀምሮ በጣም የምንዋደድ የምንቀራረብ ነን። እና ዝም አልኩኝ እኔ። እና ሌሎች ሰዎች ግን ስላንተ እንትን ከፍለናልና በዚህ ሰዓት ላይ ደውልለት ተብሎ የተነገረውን ነገር ሲያሰማኝ በጣም ያሳዝን ነው። በእውነት በጣም ያሳዝን ነው። በዚህ ዘመን ለሁላችን ሊነገር የሚገባ ነገር ይሄ ነው። አዎ የተለያየ ስም ሊያሰጥ ይችላል። እኔ የምኖረው ለጌታ ነው። ለቤተሰቤ አይደለም የምኖረው፣ ለኔም አይደለም የምኖረው፣ እምኖረው ለጌታ ነው። የእግዚአብሔር ቃል የሚለውን ነገር ለመናገር ነው የምኖረው። ሰዎችን ለማስደሰት ሰዎችን ለማበሳጨት አይደለም። የእግዚአብሔር ቃል የሚለውን ነገር ምን ለማድረግ ነው? ለመናገር ነው። ዛሬም ቢሆን ሞደርን በሆነ መንገድ እንደ ቴሌፓቲ የአእምሮ ግንኙነት የሚያደርጉ የተለያየ እንቅስቃሴ የሚያደርጉ ሰዎች አሉ። እሱን እንተወውና የእግዚአብሔር ቃል እውነት የሆነውን ነገር ስለሚናገር እውነት የሆነውን ነገር ካልተናገርን በስተቀር ውጤቱ በጣም መጥፎ ይሆናል። እንደነዚህ አይነት እንቅስቃሴ ውስጥ ያሉ ሰዎች ባህሪያቸው በጣም የተለየ ነው። ጥቂት ባህሪያቸውን ከመጽሐፍ ቅዱስ እያወጣው ለመመልከት ሞክሬያለሁኝ። እንደነገርኳችሁ ዛሬም ደግሜ የምነግራችሁ ይሄንን የሐዋርያት መጽሐፍን ለመጀመሪያ ነው በእንደዚህ አይነት ሁኔታ እያስተማርኩ ያለሁት። እግዚአብሔር ነው እየሰጠኝ፣ ደግሞ ለብቻው ነው የማጠናው። አድካሚ ቢሆንም ግን በጣም የሚጠቅም ነገር ለእኔ እየተማርኩ ነው ያለሁት። አንደኛው ባህሪያቸው ምንድን ነው? መራር ሰዎች ናቸው። መራር በሐዋርያት ሥራ ምዕራፍ 8 ቁጥር 22 ላይ ያለው ነገር በመንመለከትበት ሰዓት ከሲሞን ጋራ ተያይዞ ያለ ነገር ነው እዛ ላይ የሚናገረው ምንድናቸው መራር የሆኑ ሰዎች ናቸው መራር የሆኑ ሰዎች ናቸው እንደዚህ ይላል እንግዲህ ስለዚህ ክፋት ንስሐ ግባ ምናልባት የልብህን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን በመራራ መርዝና በአመጽ እስራት እንዳለ አያሃለውና ለሲሞን የተነገረ ነገር ነው መራሮች ናቸው ሁሉ ጊዜ ኮምፕሌን ነው የሚያቀርቡት ምክንያቱም ከእግዚአብሔር ጋር አይደሉማ ኢዮብ ያጋጠመውን በሽታ እናውቃለን የደረሰበትን ጉድ በዛ ሁኔታ ውስጥ ግን እግዚአብሔርን ማመስገን ይችላል ነበር ይሄ ግን ጤናው የተሟላ ሆኖ ይያለ ምን አለው አያለሁኛለ ክፋትህን አያለሁ መፍትሄው ግን ምንድነው ንስሐ ነው ምናልባት የልብህን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን በመራር መርዝና በአመጻ እስራት እንዳለ አያለሁ አለ በጣም መራሮች ናቸው አእምሮአቸው የተወሰደባቸው አእምሮአቸውን ምን ያደረጉ የጣሉ መርዛሞች ናቸው በአመጽ እስራት የተያዙ ናቸው የራሳቸውን ቡድንና ግሩፕ የሚያቋቁሙ አድመኞች ናቸው ምናልባት እግዚአብሔር ይቅር ይልህ እንደሆነ ነው ያለው ለእግዚአብሔርም የከበደ ነገር አይመስልም እንኳን ለሰው በእንደዚህ አይነት ሁኔታ ነው ያለው አለ ነጣቂዎች ናቸው ሉቃስ እነዚህን ከእግዚአብሔር መንፈስ ውጪ የሚያስመስሉትን ያላቸው ምንድነው ነጣቂ ተኩላ ናቸው ብሎ ይናገራል በምዕራፍ 20 ቁጥር 29 ላይ ይሄን ነገር ይናገራል ተኩላ ናቸው ይላል ተኩላ የሚነጥቅ ነው ተኩላ ተንኮለኛ ነው ይነጥቃል የሚቃወም ነው የሌላውን ነገር የሚወስድ ነው በሐዋርያት ሥራ ምዕራፍ 13 ላይ ስለሱ በሚነገርበት ሰዓት ያለው ነገር እና እኔ ታላቅ ነኝ እያለ ሐሰተኛ ነገር የሚያደርግ ሌሎችን ሁሉ በአድመኝነት የያዘ ሰው ነበር የሰውን ሁለንተና ሳይሆን የሰውን አንድ ነገር ማገልገል የሚፈልጉ የጽድቅ ጠላት ናቸው ብሎ ይናገራል በምዕራፍ 13 ቁጥር 10 እና 11 ላይ ስንመለከት የጽድቅ ጠላቶች እንደሆኑ አድርጎ እዛ ላይ ይናገራል ወንድሞቼና እህቶቼ የምንጠነቀቅበት ጊዜ ነው የእግዚአብሔር የሆነው ነገር ወደኛ እንዲመጣ የእግዚአብሔር ቃል የሚለውን ነገር እንድናደርግ ያስፈልጋል የእግዚአብሔር ቃል አቋራጭ መንገድ የለውም እግዚአብሔር እንዲሰጣችሁ የምትፈልጉት ስጦታ አለ እግዚአብሔርን ጠይቁት ቸር ነው ይሰጠናል ክርስቶስን ከሰጠን ይሄ እኮ የሚሻር ነው የሚቀር ነው እኔ መጽሐፍ ቅዱስ ውስጥ ያነበብኩት ታሪክ ብቻ ሳይሆን በአይኔ እና በራሴ ህይወት ያየሁት ነገር ነው የምነግራችሁ ሽባ ሲፈወስ ከሩቅ አይደለም ያየሁት በእጄ ሲሆን ነው ያየሁት ቀስ በቀስ ብዙ ነገር እንመለከታለን ክፉ መንፈስ የያዛቸው ሰዎች በዚህም አካባቢ እግዚአብሔር በሚያውቀው እየተደረገ ነው ያለው አንድ አራት ወይ አምስት የሚሆኑ ሰዎች አጋጥመውኛል። ፖሰስድ ሆኖ በዲመን እግዚአብሔር ሲገላግላቸው አይቻለሁኝ። አንድ ቀን በቅርብ ደግሞ የሚመሰክሩበትም ጊዜ ይመቻቻል። ለምንድን ነው? እኛ እኮ ስጦታ ቢኖረን ባይኖረን እኮ የእግዚአብሔርን መንገድ መከተሉ ራሱ እኮ ለብቻው ጥሩ ነው። ለምንድን ነው ወዲህና ወዲያ የምንለው? እማይሆን ነገር ለማድረግ የምንፈልገው ለምንድን ነው? ይሄ የሰው ሁሉ በሽታ ነው፣ እኔንም ጨምሮ። ለመታወቅ ዝነኝነት ፍለጋ፣ በቃ ያ ብቻ የሚያሳውቀን ነው የሚመስለን። ታውቃላችሁ፣ እግዚአብሔር የእርሱ ልጆች በምንሆንበት ሰዓት በእናንተ ህይወት ውስጥ ይሆናል ብሎ እኮ የተናገራቸው ብዙ ነገሮች አሉ። አጋንንት ለያዘው ሰው ፓስተሩ መጠበቅ የለበትም፣ ሌላ ሰው መጸለይ ይችላል። እግዚአብሔር በዛ ሰው ውስጥ አልፎ ተአምርን ያደርጋል። እግዚአብሔር እንኳን ባመነው ባላመኑ ሰዎችም እንኳን እየተጠቀመ ብዙ ድንቅና ተአምራት ያደርጋል። ለምን እኛ የራሳችንን ነገር ለመስራት እንፈልጋለን? ጊዜው ቀርቧል። እግዚአብሔር የፍቅር አምላክ ብቻ ሳይሆን የሚቀጣም ነው። እግዚአብሔር ደግሞ በቅጣት ከተነሳ እሱ በጣም ለኛ ጉዳት ነው የሚሆንብን። እንድንመለስ ያስፈልጋል። እኛ ጋር አለ ይያልኩ አይደለም የምናገረው፣ ግን ሌላ ቦታ ካለ እኛ ቦታ የማይመጣበት ምንም ዋስትና የለንም። ለምሳሌ ያህል ኃጢአት ሰይጣንን በመቃወምና ሰይጣንን በማስወጣት መካከል ያለውን ልዩነት እናውቃለን? ሰይጣንን ልንቃወም እንችላለን፣ ለማስወጣት ግን ሌላ የተለየ ነገር የሚያስፈልገው አይመስላችሁም? The gift of exorcism የሚባል አለ። በሐዋርያት ዘመን የሚያደርጓቸው ነገር አውቀው መንፈሱን ጠርተው ምንም ያደርጉ የሚያስወጡ። እኛ በልጅነት ስልጣናችን ልንቃወም እንችላለን። ሌላ ደግሞ የተለየ ስልጣን ደግሞ ያላቸው ደግሞ አውቀው በማስወጣት ደግሞ ምንም ያደርጉ የሚያገለግሉ እንደዚህ አይነት ስጦታ ያላቸው ሰዎችም ደግሞ አሉ። ምን ያስፈራሃል ብትሉኝ፣ መንፈሳዊ ነገር በጣም ያስፈራኛል። መጽሐፍ ቅዱስን ለመዳፈር አልፈልግም። ከመጽሐፍ ቅዱስ በላይ ነኝ ብዬ ራሴን ማስቀመጥ አልፈልግም። እንዳላወቅኩት ነው የምቆጥረው። እነ ጳውሎስ ያስተማሩን ነገር ይሄንን ነው። ምሁሩ ጳውሎስ በተለያየ ቋንቋ ብትንትን አድርጎ የሚያስተምረው እኔ እንደማላውቅ ነኝ አለ። ዛሬ ግን አውቃለሁ እያልን በጣም ብዙ ነገር እያደረግን ያለንበት ዘመን ነው። መንፈሳዊነት ማለት አእምሮን መጣል አይደለም። በአእምሮአችን እንድንጠቀም የእግዚአብሔር ፈቃድ ነው። ሾልከው የሚገቡ ይላል በዚህ በሐዋርያት ሥራ ላይ ሾልከው የሚገቡ ወደ የቤቱ በስውር የሚሰሩ አሉ። ሰው አያቃቸውም፣ ሰውን ያደናግራሉ፣ እግዚአብሔር ግን ይመለከታቸዋል። እውነትን የሚቃወሙ ነበሩ ይላል። እውነትን ለምሳሌ የሙሴን አገልግሎት የሚቃወሙ ሰዎች ነበሩ። ኢያኔስና ኢያንብሬስ የሚባሉ እንደዚህ። ይሄኛው ትክክለኛ ስማቸው አይደለም። ትክክለኛ ስማቸው አይደለም። ከሙሴ ጋራም እዛ አለ አይደለም ተያይዞ የተጻፈው እንደ የዛን ጊዜ የሚጠቀሙበት አይነት የማዕረግ አይነት ነገር ነው። እና መጽሐፍ ቅዱሳችሁን ሄዳችሁ በምትመለከቱበት ሰዓት ከተለያየ የጥናት መጽሐፍ ጋራ በምትመለከቱበት ሰዓት
በዚያን ጊዜ ስማቸው እንደዚህ ነውት ተብሎ አልተጠራም። በአዲስ ኪዳን መጽሐፍ ላይ ነው ይሄን ነገር የሚያነሳው። ምን አደረጉት? ተቃወሙት። መሳይ የሚመስል ነገር አደረጉ። ግን ተዋጡ። ድሉ የእግዚአብሔር እንደሆነ መጽሐፍ ቅዱስ ይናገራል። እኛ ዛሬ መንፈሳዊ እስራኤሎች ነን። ባልተፈቀደ መንገድ እንድንሄድ አያስፈልግም። እግዚአብሔር እኔ ቀድሻችኋለሁ ነው የሚለው። እግዚአብሔር እኛን ቀድሶናልና በተቀደሰ አኳኋን የተቀደሰውን ቃል መሰረት በማድረግ ለቃሉ ተገዝተን ብንኖር እግዚአብሔር በጣም ትልቅ ነገር ያደርጋል። የእግዚአብሔር ስም የተመሰገነ ይሁን። የእግዚአብሔር ቃል ሕያው ነው። በጣም በኃይል መናገር አይቻለም። ምክንያቱም ከባድ ነገር ስለሆነ፣ ከሰው አቅም በላይ ስለሆነ እኛ ሁላችን ስለምንጠየቅ የእግዚአብሔር ቃል በሚለው አይነት መንገድ እንድናደርግ ያስፈልጋል። ዛሬ ለወንጌል ስርጭት በጣም ያፈርንበት ዘመን ያሁኑ ዘመን ነው እና ከኛ የበለጠ ስለኛ ጉድ ዛሬ ብዙ ሰዎች ያውቃሉ። እባካችሁን በግል እንመለስ። እባካችሁን በጋራ እንመለስ። እባካችሁን የእግዚአብሔር ቃል የሚለውን ነገር እናድርግ። እንደ እግዚአብሔር ቃል ሁሉን ነገር እናድርግ። ይሄንን አድርገን እግዚአብሔር በመካከላችን ድንቅ የማያደርግ ከሆነ የዚያን ጊዜ ስለ እግዚአብሔር ሌላ ነገር መነጋገር እንጀምራለን ማለት ነው። ግን እግዚአብሔር ሁል ጊዜ ታማኝ ነው። እግዚአብሔር ሁል ጊዜ ሕያው ነው። ወደዚህ ወደ ትክክለኛው ነገር እንድንመጣ ያስፈልጋል። እንጸልይ።